ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
እንደ አውሮፓ አቆጣጠር ማክሰኞ ጥር 1 2019 የአውሮፓውያን አዲስ ዓመት
በዓሉን ለምታከብሩ አድማጮቻችን እንኳን አደረሳችሁ። እንደ አገሩ ባህል እንደ አገሩ ወግም ሃፒ ኒው ይር እንላለን። አዲሱን የአውሮፓ 2019 ዓ.ም ዓለም ዛሬ ስትቀበል በተለይ ኒውዮርክ ከተማ ላይ ለጋዜጠኝነትና ሐሳብን ለመግለጽ ነጻነት የተለየ ክብር ተሰጥቶ ተከብሯል። የበዓሉን አከባበር መልከት ለማድረግ የዓለም ዙሪያ ቅኝት እናደርጋለን።
አንድም የውጭ የፖለቲካ ነክ አጀንዳዎችን በማንሳት ሁለትም ውስጣዊ ከአገልግሎት ጋር ከግብአት ጋር የተያዙ ቅሬታዎችና ጥያቄዎችን በማንሳት ከፍተኛ ትምህርት ተቋማት በተወሰኑት ላይ ሰላማዊ መማር ማስተማሩን ለጊዜውም ቢሆን ያወቀ ሁኔታ ነበር።
የሳይንስና ከፍተኛ የትምህርት ሚኒስትር ዶክተር ሂሩት ወልደ ማርያም ናቸው። በዛሬው ዕለት ለጋዜጠኞች ከሰጡት መግለጫ የተወሰደ ነው። ዝርዝሩን ይዘናል።
ታህሳስ 23 2011 ዓ.ም ደግሞ በኢትዮጵያ የዘመን አቆጣጠር በልዩ ልዩ ርዕሰ ጉዳዮች ዙሪያ የተሰናዱ ቅንብሮችን አክለን ከአዲሱ ዓመት ልዩ ዝግጅታችን ጋር አስተናጋጆቻችሁ አሉላ ከበደና
አዳነች ፍስሐየንን ከአቀነባባሪያችን ብርሃን ኃይሉና ከስርጭት መሐንዲሱ ጋር እስከ 4 ሰዓት አብረናችሁ እናመሻለን። በቅድሚያ ግን የዕለቱን የዓለም ዜና እናሰማለን። በትላንትና ዕለት ከዛላምበሳ አጠገብ ፋጺ በተባለ አካባቢ ከባድ የጦር መሳሪያዎች ወደ ሌላ ቦታ ለማንቀሳቀስ የተደረገው እንቅስቃሴ ማብራሪያ እንፈልጋለን ባለ በአካባቢው ህብረተሰብ መስተጓጎል ይታወሳል። ሰራዊቱን የሚተካ ሌላ ጦር እስከሚመጣ ከአካባቢው እንደማይንቀሳቀስ የመከላከያ አመራሮች ከአካባቢው ህብረተሰብ ጋር ባደረጉት ውይይት ገልጿል ተብለዋል። ሙልጌታ ጽብሃ ዝርዝር አለው።
በኢትዮጵያና ኤርትራ መካከል የተካሄደው የድንበር ጦርነት ተከትሎ በዘላምበሳ አካባቢ ብዛት ያለው ጦር ተሰማርቶ መቆየቱ ይታወሳል። በዚያ አካባቢ ያለውን ከባድ የጦር መሳሪያዎች ጭነው ሊንቀሳቀሱ የነበሩ ከ20 በላይ ከባድ የጭነት መኪኖች ፋጺ በተባለች ከዘላምበሳ በቅርብ ርቀት የምትገኝ ከተማ ላይ የአካባቢው ህዝብ መንገድ ዘግቶ እንዳይወጡ መከልከሉን ትናንት መዘገባችን ይታወሳል። በዛሬው ዕለትም የመከላከያ ሰራዊት ሰሜን እዝ 21ኛ ክፍለ ጦር አመራሮች ከአካባቢው ህዝብ ጋር ውይይት አካሂዷል። በውይይቱ ኢትዮጵያና ኤርትራ የደረሱት የሰላም ስምምነት ተከትሎ በተከፈቱት የዘላምበሳና ራማ አገናኝ የድንበር መተላለፊያዎች ላይ የኤርትራ መንግስት ካለፈው ሳምንት ጀምሮ መዝጋቱ ስጋት እንዳደረባቸው ነዋሪዎች ገልጿል። የጉልመከዳ ወረዳ የጸጥታና አስተዳደር ጽህፈት ቤት ኃላፊ አቶ ግርማይ ሐዱሽ ህዝቡ ያነሳው ጥያቄውን ተከትሎ ሰራዊቱን የሚተካ ኃይል እስከሚመጣ በቦታው እንደሚቆይ አመራሮቹን መግለጻቸውን ተናግረዋል።
አዲስ አደረጃጀት ስላለ የቅያሬ ስራ የመቀያየር ስራ ነው እየተሰራ ያለው እንጂ ሰራዊት ቦታውን ለቆ እንዳልሄድ ነው ማብራሪያ የተሰጠው። እዚህ ያለው ሰራዊት ተነስቶ ሲሄድ ሌላ እሱን ተክቶ ቦታውን የሚረከብ ሰራዊት እንደሚመጣ ነው ማብራሪያ የተሰጠው። ተቺው ኃይል እስከሚመጣ ድረስ እንጠብቃለን፣ ዝም ብለን አንወስደውም፣ በቃ እንጠብቃለን የሚል ውሳኔ ነው የደረሱት።
አቶ ግርማይ እንደተናገሩት አዲስ የሚተካ ሰራዊት ዛሬ አመሻሽ ላይ ወደ አካባቢው ይገባል። ለህዝቡ ደህንነትና ዋስትና የሚሰጥ ሰራዊት እንደሚተካ በመድረኩ ተገልጿል ብለዋል። በውይይቱ የተሳተፉ አቶ ጸጋዬ አሰፋ የተባሉ የአካባቢው ነዋሪ ተተኪ ኃይል እስከሚመጣ ሰራዊቱ እንደማይነሳ ተግባብተናል፣ ሆኖም ግን የሚመጣው ኃይል በመሳሪያና በብዛት ከሚነሳው ኃይል ጋር የሚመጣጠን መሆን እንዳለበት ጠቁመናል ብለዋል።
ይሄ መረጋገጫ የለንም። ምክንያቱም ከላይ መምሪያ ሊቀየር ስለፈለግ ነው እንጂ ይሄ ተመጣጣኝ ኃይል ይመጣ በተወሰነ የሚረጋገጥ አሁን ጭልጥ ነገር የለንም። ነገር ሳይመጣ ግን የኃይል መንቀሳቀስ የለበት ተባብለን ተስማምተናል።
ውይይቱም በሰላማዊ መንገድ መጠናቀቁ ተገልጿል። ለአሜሪካ ድምፅ ሙልጌታ ጽባሃ መቀለም።
ሙልጌታን ለዘገባው እናመሰግናለን። የዩናይት ስቴትስ የመንግስት መስሪያ ቤቶች በከፊል ከተዘጉ 11ኛ ቀናቸውን ያዙ። ፕሬዚዳንት ዶናልድ ትራምፕ ከሜክሲኮ ጋር በሚያዋስነው የዩናይት ስቴትስ ድንበር የግንብ አጥር ለማቆም የሚውል ከፍተኛ መጠን ያለው ገንዘብ እንዲመደብ ያቀረቡትን ጥያቄ የምክር ቤት አባላት አልተቀበሉትም። የህግ መምሪያው ምክር ቤት አባላት ከነገ በስቲያ ሐሙስ ስራ ሲጀምሩ የአብላጫው መቀመጫ ስለሚኖራቸው ለ11 ቀናት ያህል ተዘግቶ የቆየውን የመንግስት ስራ ክፍል ለመክፈት የሚያስችል የበጀት እቅድ እናወጣለን እያሉ ነው። ዲሞክራቶች የምክር ቤት አባላት የሚያሳልፉት የበጀት እቅድ የትራምፕ የድንበር ግንብን አያካትትም ተብሏል። ትራምፕ ባስተላለፉት የአዲስ ዓመት መልእክት ታዲያ በዲሞክራቶች እቅድ ሐሳብ ላይ ተሳልቀዋል።
ባለፈው አርብ በስለላ ክስ ሞስኮ የታሰሩት አሜሪካዊ ፖል ዌላን ጡረታ የወጡ የዩናይትድ ስቴትስ ማሪን መሆናቸው ታውቋል። ቤተሰባቸው ዛሬ በማህበራዊ ሚዲያ ባወጧቸው መልእክቶች መጀመሪያ ላይ ስጋት ያደረባቸው ባለፈው አርብ ድምጻቸውን ሳይሰሙ በቀሩበት ወቅት መሆኑ ተገልጿል። ፖል ዌላን ልጃችንና ወንድማችን ሞስኮ እንደታሰረ ዘገባዎች ላይ አንብበናል። ፖል ጡረታ የወጣ ማሪን ሲሆን ሞስኮ የሄደው በጋብቻ ስነ ስርዓት ለመገኘት ነበር ይላል የቤተሰባቸው መግለጫ። ቤተሰባቸው ስለ ዌላን መታሰር የሰማው በሩሲያ ሚዲያ መሆኑ ተገልጿል። ቤተሰቡ ታዲያ የምክር ቤት አባላትንና የዩናይትድ ስቴትስ ዲፕሎማቶችን እንዳነጋገረ ገልጿል። የሩሲያ ፌዴራል የጸጥታ አገልግሎት ባለስልጣኖች ዌላን ባለፈው አርብ የስለላ ተግባር ሲፈጽሙ ተይዘው የወንጀል ክስ ተመስርቶባቸዋል ብለው ነበር።
የዩክራይን ባለስልጣናት ሩሲያ ከሀገራቸው ጋር ያላትን ግጭት ሳታባብሳት ቀርም ከክራሚያም ጥቃት ልትከፍት ትችላለች ሲሉ አስጠነቀቁ። ዩክራይን ውስጥ በዶንባስ ክልል ያሉት በሩሲያ የሚደግፉ ተገንጣዮች የአዲሱን ዓመት የተኩስ አቁም ስምምነት ጥሰው በዩክራይን ላይ ጥቃት ከፍተዋል ሲሉም ባለስልጣናቱ ከሰዋል። በሚኒስክ የሰላም ስምምነት መሰረት የታገደ መሳሪያ ተጠቅመዋልም ተብሏል።
ተሸኚው የዩናይትድ ስቴትስ የመከላከያ ሚኒስትር ጂም ማቲስ ለወታደሮችና ለሚኒስቴሩ መስሪያ ቤት ሲቪል ሰራተኞች የስንብት ምክር ሰጥተዋል። በሀገራቸው አሜሪካ ማመኑን ቀጥሉበት፣ በሀገሪቱ አጋሮች ጎን መቆሙንም አታቋርጡ ሲሉ መክረዋል። የመከላከያ ሚኒስትራችን አመራር ሲቪሎችና ወታደራዊ ኃይሉ በጣም ጥሩ ሁኔታ ላይ ይገኛል ሲሉ ማቲስ በትላንቱ የመጨረሻ ቀናቸው ወቅት የስንብት መልእክት አስተላልፈዋል። እያንዳንዳችሁ የሀገሪቱን ህገ መንግስት በመደገፍና በመጠበቅ እንዲሁም በኑሮ ዘያችን ለመጽናት ቃል በገባንበት ተልእኮ እንደምትጸኑ እተማመናለሁ። ስለሆነም በጠላቶቻችን ላይ ከእኛ ጎን ከቆሙት አጋሮቻችን ጋር ሆናችሁ በሀገራችን ላይ ባላችሁ እምነት ጽኑ ሲሉም ምክራቸውን ለግሰዋል። ምክትል የመከላከያ ሚኒስትር ፓት ሻናሃን ከዛሬ ጀምሮ የመከላከያው ሚኒስትር ተጠባባቂ ሚኒስትር ሆነው ያገለግላሉ።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። አዲሱን የአውሮፓውያን የ2019 ዓ ም ዓለም ዛሬ ስትቀበል በተለይ ኒውዮርክ ከተማ ላይ ለጋዜጠኝነትና ሀሳብን ለመግለጥ ነጻነት የተለየ ክብር ተሰጥቷል። የኒውዮርክ ከተማ ፖሊስም ታይምስ አደባባይ ላይ በየስፍራው ከተከላቸው 1200 ቪዲዮ ካሜራዎች በተጨማሪ ለመጀመሪያ ጊዜ ድሮኖችን ለጸጥታ ጥበቃ ጉዳይ ተጠቅመዋል። ፈረንሳይ ዋና ከተማ የሻምስ ኤሊዜን ጎዳና የሞሉ በዓል አክባሪዎች ሰሞኑን የሰነበቱባቸውን የተቃውሞ ሀሳቦች ያንጸባረቁ ሲሆን ፕሬዚዳንት ኢማኑኤል ማክሮን በቴሌቪዥን ባሰሙት ንግግር ለሕዝባቸው የተሻለ ኑሮ የተሻለም እንደሚሰሩ ቃል ገብተዋል። ጀርመን ዋና ከተማ በርሊን ላይ በብራንድንበርግ አደባባይ ግዙፍ የሙዚቃ ትርኢት ታይቷል። በእንግሊዝ ዋና ከተማ ለንደን ላይ ጥገና ላይም ቢሆን ከቢግ ቤን የማማ ሰዓት የተለመዱ ደወሎች ተሰምተዋል። ቴምስ ወንዝ ዳር ዳር የሆነችውም ርችቱን አድንቀዋል። የመስኮቡ ቀይ አደባባይ ላይም የሙዚቃ ድግስ ታይቷል። በከተማይቱ መናፈሻዎች ውስጥም ርችቶች ተተኩሰዋል። ይህ በእንዲህ እንዳለ የአየር ንብረት ለውጥ እያደረሳቸው ያሉ ጉዳቶችን፣ እያደገ የመጣውን ያለመቻቻል አዝማሚያ፣ የየአካባቢውን ፖለቲካ መከፋፈልና የኑሮ መዛባት እንዲሁም ያለመመጣጠን አስመልክቶ ትካዜን የሚያጭር ሪፖርት ቢወጣም በሌላ በኩል ተስፋም አንጸባርቋል ተብሏል።
በመጨረሻም በዛሬው የአውሮፓውያን አዲስ ዓመት ሆንግ ኮንግ ውስጥ በብዙ ሺህ የሚቆጠሩ ሰዎች ከፊል ራስ ገዝ በሆነችው ግዛት ላይ ቻይና ቁጥጥሯን እያጠበቀች ነው ያሉትን ለመቃወም ተሰልፈው ውለዋል። የዲሞክራሲ ደጋፊ አክቲቪስቶች የቻይና ደጋፊ የሆነው የግዛቲቱ መንግስት የወሰዳቸው እርምጃዎች እንዳሳሰባቸው ገልጸዋል። የተወሰዱት እርምጃዎች ለብሔራዊ ጸጥታ ተብሎ የነጻነት ደጋፊ የሆነው የሆንግ ኮንግ ብሔራዊ ፓርቲን ማገድ፣ ከድርጅቱ መሪ ጋር ሆኖ የውይይት መድረክ የመራ የምዕራብ ሀገር ጋዜጠኛ የይለፍ ፈቃድ እንዳይታደስ መከልከልን፣ ዲሞክራሲን የሚደግፉ ተወዳዳሪዎች በአካባቢው ምርጫዎች እንዳይሳተፉ መከልከልን ያካትታሉ። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ።
እንደ አውሮፓውያን የቀን ቆጠራ ስሌት ጥር 1 2019 ባሉን ለምታከብሩ አድማጮቻችን በድጋሚ እንኳን አደረሳችሁ። ሃፒ ኒው ይር። ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት ነው የምትከታተሉት። የምሽቱ አስተናጋጆቻችሁ አሉላ ከበደና
አዳነች ፍስሐየንን። በዓለም ዜናዎች የጀመረው መደበኛው ፕሮግራማችን በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። አድማጮች፣ አሁን ወደ ቀዳሚው የዕለቱ አብይ ርዕስ።
በምዕራብ ጉጂ ዞን ከ20 ሰዎች በላይ በኢትዮጵያ መከላከያ ሰራዊት ተገድለዋል ሲሉ የአካባቢው ነዋሪዎች ተናገሩ። ሰዎቹ የተገደሉት ባለፈው አርብ በዱግዳ ዳዋ ወረዳ እንዲሁም በግላና ወረዳ ሲሆን ከ18 በላይ ሰዎች መቁሰላቸውም ተገልጧል። የዱግዳ ዳዋ ወረዳ አስተዳደር ኃላፊ አቶ ጉዬ ባሳየ ቦሩ ግድያው መፈጸሙን ለአሜሪካ ድምፅ አረጋግጠዋል። የምዕራብ ጉጂ ዞን አስተዳዳሪ አቶ አበራ ቡኖ በበኩላቸው ግድያው መከሰቱ ገልጠው የሟቾቹ ቁጥር ግን 12 ነው ይላሉ። ጥቃቱን ተከትሎም ነዋሪዎች ለመፈናቀል መዳረጋቸው ተነግሯል። ገልሞ ዳዊት ተከታትሎታል።
ባለፈው አርብ ታህሳስ 19 2011 ዓ.ም በተቀራራቢ ሰዓት በምዕራብ ጉጂ ዞን በሁለት ወረዳዎች ማለትም በዱዳዳዋና በገላና ወረዳዎች 20 ሰዎች ከተገደሉ ወዲህ የሁለቱ ወረዳ ነዋሪዎች ከቤታቸው ተፈናቅለው ውጪ እንዳሉ የአካባቢው ነዋሪዎች ገልጸዋል። ግድያው ሲፈጸም በአካባቢው የነበሩ የዓይን ምስክሮች የኢትዮጵያ መከላከያ ኃይል አባላት ጥቃቱን መፈጸማቸውን ለአሜሪካ ድምፅ ተናግረዋል። ንጉሴ ውዴሳ ግድያው ከተፈጸመባቸው ቦታዎች አንዷ በሆነችው ገላና ወረዳ ኤጀርሳ ከተማ ነዋሪ ነው። አርብ ዕለት የኢትዮጵያ መከላከያ ኃይል አባላት አባቱን አቶ ውዴሳ ቦሩንና እናቱን ወይዘሮ ሹቦ ውዴሳን እንደገደሉ ይናገራል።
እነሱ ቤት ውስጥ ተቀምጠው ጠላ ሲሸጡ ነበር። ከዚያ ወታደሮች መጥተው ተኩስ ከፈቱና ሁለቱንም ገደሏቸው።
ንጉሴ ግድያውን የፈጸሙ የመንግሥት የመከላከያ ኃይል አባላት ንብረት መውሰዳቸውንም አክለው ተናግረዋል። አሁንስ ወደ ቤት ተመልሰሃል ወይ ብዬ ጠይቄው ነበር።
አልተመለስኩም። ብመለስ ምን ማግኘት እንችላለን? ይኸው ለቅሶ የምንቀመጥበት ቦታ እንኳ አተን ዛፍ ስር ነው ያለነው። በጣም ፈርተን ነው ያለነው።
ዱግደዳዋ ከተማ ግድያው ከተፈጸመባቸው ቦታዎች አንዷ ነች። እብሳ ሐሳን የከተማዋ ነዋሪ ነው። በመከላከያ ኃይል በተተኮሰ ጥይት ተመትቶ ቡሌሆራ ሆስፒታል እንደሚገኝ ከነገረኝ በኋላ የተፈጸመውን ጥቃት እንዲህ አብራርቶታል።
እኔ በጊዜው ከቤተሰብ ጋር ቤት ውስጥ ነበርኩኝ። ተኩስ ተከፍቶ ድምፁ ሲሰማ ቤተሰብ እንዲደበቁ አደረግኩኝ። ከዚያ የጓሮ በራችን ክፍት ስለነበረ ልዘጋው ሲሄድ ተኩሱን ሲሸሽ የነበረ ሰው ሲመጣ አስገባሁት። በሩ ልዘጋው ሲሄድ እነሱ ወደ ቤታችን ተኩሰው በጥይት እግሬ ላይ መጡ።
ኦብሳ አሁን በቡሌ ሆራ ሆስፒታል ሕክምናውን አብሮ ጉዳት ከደረሰባቸው ሰዎች ጋር እየተከታተለ መሆኑን አክለው ተናግረዋል። ሌላ የዱግዳዳዋ ከተማ ነዋሪ የግድያውን መንስኤ ጠይቄያቸው ነበር።
ምንም የተኩስ እንቅስቃሴ እንኳ በአካባቢው አልነበረም። በፊት እንኳ አንዳንዴ የተኩስ ልውውጥ ነበር። እነሱ ተኩሱን የከፈቱበት ሰሞኑን ግን ምንም የተኩስ እንቅስቃሴ አልነበረም። እንዲሁ መጥተው በገበያተኛው ላይ ተኩስ ከፈቱ። ይሄ ነው በከተማችን የደረሰው ነገር።
ነዋሪዎች በሁለቱ ወረዳዎች ማለትም በገላና ወረዳና በዱዳዳዋ ወረዳ የተገደሉት ቁጥራቸው ከ20 ሰዎች በላይ እንደሆኑ፣ የቆሰሉት ደግሞ ከ18 በላይ እንደሆኑ ነው የሚናገሩት። ወይዘሮ ጡሜ ቱሬ በዱዳዳዋ ለገበያ ወጥተው ከተገደሉ ሰዎች አንዱ ናቸው። ሶስተኛ ልጃቸው የሆነው አራርሶ የተገደሉት እናቱ እሱን ጨምሮ የ12 ልጆች እናት እንደነበሩ ነው የተናገረው።
እንዲሁ መተው ነው ያለምንም ምክንያት የገደሏት። እሷ ካማቸ ጋራ ገበያ ሄዳ እህል ገዝታ እየተመለሰች እያለች ምንም ችግር ባልተፈጠረበት ሁኔታ
አራርሶ እናቱ የተገደሉበትን ሁኔታ ይህንም ብለዋል።
ጥይቱ እጇን ከመታ በኋላ አንደኛው እግሯን ሙሉ በሙሉ ነው የጎዳው። በትልቅ ጥይት ነበር የተመታችው።
አራርሶ እናቱ ወይዘሮ ጡሜ ወዲያው ሕይወታቸው እንዳለፈና አርብ ዕለት እንደተቀበሩ ማክሎ ተናግረዋል። አቶ ጉዬ ባሳየ ቦሩ የዱዳዳዋ ወረዳ አስተዳዳሪ ናቸው። ስለ ግድያው መንስኤ ምን እንደነበረ ተጠይቀዋል።
መነሻውን እስካሁን ልናውቅ አልቻልንም። እነሱ በፓትሮል መኪና ወደ ከተማ ስንመጣ ተተኮሰብን የሚል ነገር ነው የሚናገሩት። ነገር ግን ስለዚህ የምናውቀው ነገር የለም። ከዚያ ንጹሐን ዜጎች ላይ ተኩሰው ሲገበያዩ የነበሩ ሰዎችን ገደሉ። በሚያሳዝን መልኩ መንገድ ላይ የነበሩ የ12 ዓመት ሕፃን፣ የ62 ዓመት አዛውንትን ጨምሮ 13 ሰዎችን ወዲያው ገለዋል።
አቶ ጉዬ ግድያው ከተፈጸመ በኋላ በአካባቢው ካለው የመከላከያ ኃይል ጋር የተደረገ ምክክር አለመኖሩን አክለው ተናግረዋል። አቶ አብራ ቡኖ የምዕራብ ጉጂ ዞን አስተዳዳሪ ናቸው። አርብ ዕለት በምዕራብ ጉጂ በሁለት ወረዳዎች እንደተባለው ጥቃት በመከላከያ ኃይል መፈጸሙን አረጋግጠዋል። ስለ ሟቾች ቁጥር ተጠይቀው እስካሁን 12 ሰዎች መገደላቸውን ብቻ ነው መረጃ የደረሰኝ ብለዋል። ከግድያው በኋላ የዞኑ አስተዳደር የወሰደው እርምጃ አለ ወይ ብዬ ጠይቄያቸው ነበረ።
አሁን በዞን ደረጃ አጣሪ የፖሊስ ቡድን አቋቁመን ምርመራ ጀምረናል። ከዚህም በተጨማሪ የሀገር ሽማግሌዎችም ጉዳዩን በጥልቀት እንዲመክሩበትና እንዲመረምሩት እያደረግን ነው። በተለይ በአካባቢው ሰላም እንዲሰፍን እንፈልጋለን።
አቶ አበራ የግድያው መንስኤ ተጣርተዋል ወይ ተብሎ ሲጠየቁ በአካባቢው በመከላከያ ኃይል ላይ ተኩሱ እንደነበር ጠቅሰው፣ ይሁን እንጂ ተኩሱን በመከላከያ ኃይል ላይ ስለከፈተው ኃይል የታወቀ ነገር አለመኖሩን ተናግረዋል። የምዕራብ ጉጂ ዞን አስተዳደር እና የሁለቱ ወረዳዎች አስተዳደር ከቤታቸው የተሰደዱ ሰዎች ወደ ቤታቸው እንዲመለሱ ጥረት ላይ መሆናቸውንም አክለው ተናግረዋል። አቶ አበራ ስለ ግድያው ማብራሪያ እንዲሰጡን የኦሮሚያ ክልል ደህንነት ቢሮ ኃላፊዎችን እንዲሁም ደግሞ የኦሮሞ ዴሞክራቲክ ፓርቲ ተወካዮችን ከትላንትና ጀምረን ለማግኘት ብሞክርም ሙከራችን ሳይሳካ ቀርተዋል። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ።
ገልሞ ዳዊትን ለዘገባው እናመሰግናለን። ከአንድ ዩኒቨርሲቲ በስተቀር በሁሉም የከፍተኛ ትምህርት ተቋማት ሰላማዊ የመማር ማስተማር ሂደት እንደቀጠለ መሆኑን የሳይንስና ከፍተኛ ትምህርት ሚኒስትር አስታወቁ። በአንዳንድ ዩኒቨርሲቲዎች ያጋጠመው የጸጥታ መታወክም ለውጡን የማይደግፉ ኃይሎች የፈጠሩት የችግር ነጸብራቅ ነው ሲሉ ሚኒስትሯ ዶክተር ሂሩት ወልደማርያም ለጋዜጠኞች ተናግረዋል። የሳይንስና ከፍተኛ ትምህርት ሚኒስትር ዶክተር ሂሩት ወልደማርያም ዛሬ የሰጡትን መግለጫ የተከታተለው እስክንድር ፍሬው ተከታዩን ዘገባ ልኳል።
ከለውጡ በተጻራሪ የቆሙ የማይደግፉት ኃይሎች በዩኒቨርሲቲዎች በከፍተኛ ትምህርት ተቋማትም ጥላቸውን አሳርፈዋል። ይህ የመንግስት ግምገማ ነው። እነዚህ ኃይሎች የከፍተኛ ትምህርት ተቋማትን ኢላማ ማድረግ እንደሚፈልጉ ሲገልጽ የቆየው መንግስት ዛሬ የሚያረጋግጠው ይሄንኑ ነው። የሳይንስና ከፍተኛ ትምህርት ሚኒስትር ዶክተር ሂሩት ወልደማርያም ዛሬ ለጋዜጠኞች ሲናገሩ በጥቂት ዩኒቨርሲቲዎችም ቢሆን ችግሩ አጋጥሞ እንደነበር ነው ያብራሩት።
እንደምናውቀው አገራችን የለውጥ ሂደት ውስጥ ነው ያለችው። ለውጡ ደግሞ ዓለም አቀፍ ማህበረሰቡን ጭምር የሚያስደምም እና ትልቅ ተስፋ የተጣለበት ነው። በርካታ ደጋፊዎች ያሉት። ይሁን እንጂ እንግዲህ ለውጡን የማይደግፍም አካል በተለያየ ምክንያት ይኖራል። የዛ ነጸብራቅ ዩኒቨርሲቲዎቻችን ላይም ተጽዕኖ እያሳየ ነው እና ከቅርብ ጊዜ ወዲህ ጥቂት ዩኒቨርሲቲዎች ላይ የሰላማዊ መማር ማስተማሩን በጊዜያዊነትም ቢሆን የሚያውክ ሁኔታ ተፈጥሮ ነበር። የተከታተላችሁት እንደነበረው በሁለት ምክንያት፣ አንድም የውጭ የፖለቲካ ነክ አጀንዳዎችን በማንሳት፣ ሁለትም ውስጣዊ ከአገልግሎት ጋር ከግብአት ጋር የተያያዙ ቅሬታዎችና ጥያቄዎችን በማንሳት ከፍተኛ ትምህርት ተቋማት በተወሰኑት ላይ ሰላማዊ መማር ማስተማሩን ለጊዜውም ቢሆን ያወከ ሁኔታ ነበር። ከዛም አልፎ በግለሰብ ተማሪዎች የሚፈጠሩ ግጭቶች
ሁለት ተማሪዎች ግጭቶች ይፈጠሩና ያ ወደ ቡድን ያ ደግሞ ብሔር መልክ እንዲይዝ እየተደረገ የብሔር ግጭት የለም በተማሪዎቻችን መሃል እነሱን ለመናገር ግን የብሔር መልክ እንዲይዝ የሚያስመስል ሁኔታ በመፍጠር ያልተገባ እንቅስቃሴዎች በከፍተኛ ትምህርት ተቋሞቻችን ተስተውለው ነበር።
ወደ 1 ሚሊዮን የሚጠጉ ዜጎች እየተማሩባቸው የሚገኙ 50 ዩኒቨርሲቲዎች ባሉባት ሀገር ይህ ቀላል የሚባል ስጋት አይፈጥርም። መንግስት ከሚመለከታቸው አካላት ጋር በመሆን ባደረገው ጥረት ግን ከአንድ ዩኒቨርሲቲ በስተቀር በሌሎች ጥቂት ዩኒቨርሲቲዎች ተፈጥሮ የነበረው ችግር መቀረፉን ነው ሚኒስትሩ ያብራሩት።
ተስተውለው ነበር። ይሁን እንጂ ከፍተኛ ስራ ተሰርቶ የመንግስት ከፍተኛ አመራር የዩኒቨርሲቲ ቦርዶች ሀገር ሽማግሌዎች አባገዳዎች የፓርላማ አባላት ታዋቂ ሰዎች ሁሉ ሳይቀር ራሳቸውም ተማሪዎቹ በግንባር ቀደምነት ተሳትፈውና አስተዋጽኦ አድርገውበት ይሄ ሁኔታ ተቀርፏል። በአሁኑ ሰዓት ዩኒቨርሲቲዎቻችን መደበኛ መማር ማስተማር ሂደት ውስጥ ነው ያሉት።
በተለያዩ ዩኒቨርሲቲዎች የሚያጋጥሙ ችግሮችን ከመቅረፍ ባሻገር ዘላቂ መፍትሄ ለማምጣት እየተሰራ መሆኑንም ዶክተር ሂሩት ናገራሉ።
እንደ ከፍተኛ ትምህርት ተቋም አመራር ትኩረት አድርገን እንሰራ ተማሪዎች እንዲሁም በአጠቃላይ የከፍተኛ ትምህርት ተቋማት አባላት ማህበረሰብ የሰላሙ ባለቤት ዋና ባለቤት እና ዋና ጠባቂ ሆነው እንዲቆሙ የማስቻል ኢኔብል የማድረግ ስራ ነው እኛ እንሰራው። አመለካከታቸውን የማስተካከል የለውጡ ደጋፊ እንዲሆኑ የማድረግ ሰላማዊ መማር ማስተማር እንዲካሄድ ዘብ እንዲቆሙ ምክንያቱም እዚህ ያሉት ለመማር ነው። ከፍተኛ ትምህርት ተቋማት ሴኩላር ናቸው። የትኛውም ሃይማኖት የትኛውም የፖለቲካ ድርጅት እንቅስቃሴ የሚካሄድባቸው ቦታ አይደሉም። ይሄ በአዋጅም የተደነገገ ነገር ነው። በተግባርም ደግሞ ዘንድሮ በደንብ አጣናክረን ያዝነው ነው። ሌላው ቀርቶ የኢህአዴግ እንኳን አስተባባሪዎች ቀደም ሲል በየዩኒቨርሲቲው የነበሩ ባለፉት አመታት አሁን እንዲወጡ ነው የተደረገው። ስለዚህ ከዚህ ነፃ ሆኖ እውቀትና ክህሎት የሚበለጽግበት የፈጠራ ስራ ማዕከል ከዛም አልፎ ግን ኢትዮጵያ ዩኒቨርሲቲዎች ፌደራል ዩኒቨርሲቲዎች ኢትዮጵያዊነት የሚበለጽግበትና የሚፋፋበት ማዕከል እንዲሆኑ ነው የምንፈልገው እንጂ ለየክልሉ የሚበተንና የሚታደል አይደለም። ዩኒቨርሲቲ አንድ ዩኒቨርሲቲ ለአንድ ክልል ለዛ ለሎካል አይደለም። ይሄ የዩኒቨርሲቲም ፕሪንሲፕል አይደለም መርህም አይደለም። አንድ ዩኒቨርሲቲ ከተለያየ ቦታ የሚመጣ ተማሪ ተሰባስቦ የሚማርበት ኢቭን ከተለያየ ዓለም አቀፍ ነው ከዓለም ክፍል ዩኒቨርሲቲ የሚገመገመው በዓለም አቀፍ ደረጃውን ራንክ ሲወጣ ዩኒቨርሲቲዎችን ደረጃ የሚሰጥ አንድ መለኪያ ምንድነው? ምን ያህል ዓለም አቀፋዊ ነው ነው? ምን ያህል የውጭ ሀገር ተማሪዎች አሉት? ምን ያህል የውጭ ሀገር መምህራን አሉት ዩኒቨርሲቲ በሚል ነው።
በኦሮሚያ ክልል ምራብ ጉጂ ዞን በሚገኘው የቡሌ ሆራ ዩኒቨርሲቲ የተፈጠረውን ችግር ለመፍታት ተደረገ ያሉትን ጥረትም አብራርተዋል ዶክተር ሂሩት። ወደፊት ከተማሪዎችና ከሚመለከታቸው አካላት አስተያየት ጋር እንመለስበታለን። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስከንድር ፍሬውን እናመሰግናለን። አሁን ወደ አዲሱ ዓመት ዝግጅት እንሻገር። አዲሱን የአውሮፓ 2019 ዓመተ ምህረት ዓለም ዛሬ ስትቀበል በተለይ ኒውዮርክ ከተማ ላይ ለጋዜጠኝነትና ሐሳብን ለመግለጽ ነጻነት የተለየ ክብር ተሰጥቶ ተከብሯል። የኒውዮርክ ከተማ ፖሊስም ታይምስ አደባባይ ላይ በየስፍራው ከተከላቸው 1200 ቪዲዮ ካሜራዎች በተጨማሪ ለመጀመሪያ ጊዜ ድሮኖችን ለጸጥታ ጥበቃ ጉዳይ ተጠቅሞባቸዋል። ለፈረንሳይ ዋና ከተማ የሻምፔዝ ኤሊዘን ጎዳና የሞሉ በዓል አክባሪ ሰሞኑን የሰነበቱባቸውን የተቃውሞ ሐሳቦች ያንጸባረቁ ሲሆን ፕሬዚዳንት ኢማኑኤል ማክሮን በቴሌቪዥን ባሰሙት ንግግር ለሕዝባቸው የተሻለ ኑሮ የተሻለ እንደሚሰሩ ቃል ገብተዋል። ጀርመን ዋና ከተማ በርሊን ላይ በብራንድንበርግ አደባባይ ግዙፍ የሙዚቃ ድግስ ታይቷል። በእንግሊዝ ዋና ከተማ ለንደን ጥገና ላይም ቢሆን ከቢግ ቤን የማማ ሰዓት የተለመዱ ደወሎች ተሰምተዋል። ቴምስ ወንዝ ዳር እና ዳር ሆነውም ርችቶችን አድንቀዋል። የሞስኮቡ ቀይ አደባባይ ላይም የሙዚቃ ድግስ ነበር። በከተማይቱ መናፈሻዎች ውስጥም ርችቶች ተተኩሰዋል። ይህ በእንዲህ እንዳለም የአየር ንብረት ለውጥ እያደረሳቸው ያሉ ጉዳቶችን እያደገ የመጣውን ያለመቻቻል አዝማሚያ የየአካባቢውን ፖለቲካ መከፋፈልና የኑሮ መዛባትና ያለመመጣጠን አስመልክቶም ትካዜን የሚያጭር ሪፖርት ቢወጣም በሌላ በኩል ተስፋም ተንጸባርቋል። ሰሎሞን አባተ ተከታዩን አቀናብሯል።
ከናቫሲቢርስክ እስከ ሐዋይ በተዘረጋችው ዓለም፣ ከዌሊንግተን እስከ ሆኖሉሉ ባሉ የጊዜ ቀጠናዎች ስለ አዲሱ 2019 ዓ.ም ብስራት የተዘሩ የርችቱን ቁጥቁጦች፣ የእኩለ ሌሊቱን ሰማዮች በብርሃንና በብዙ ድምፅ በየሰዓቱ ሲቀዱ ሙሉውን ቀን ደፍነውታል። ብዙ መዝሙር፣ ብዙ ዘፈን፣ ብዙ ጭፈራ፣ ብዙ ምስጋና፣ ብዙ ምኞት በዚህች ክፉ በዝቶ በሚውልባት ተስፋ ግን ጨርሶ ባራቃት ዓለም ዙሪያ ብዙ ተስፋ ሲዘንብ አድሮ ሲዘንብ ውሏል። በሺዎችና በሺዎች የተቆጠሩ የአዲሱ ዓመት ጠባቂዎች የኒውዮርኩን ታይምስ አደባባይ እስከ ገደፉ ሞልተውት የአሮጌውን ዓመት የመጨረሻ ሽርፍራፊ ጊዜ ለማሰናበት ሲቆጥሩ የኒውዚላንዷ ዌሊንግተን ላይ ቀኑ አርጅቶ ተሲያት 10 ሰዓት ሆኖ ነበር። ሲድኒ ላይ 9፣ ቶኪዮ ላይ 8፣ አዲስ አበባ ላይ ከጠዋቱ 1 ሰዓት። በኢትዮጵያና በቀሪው ዓለም የጊዜ ቀመርም ልዩነቱ ከ7 ዓመት ወደ 8 ዓመት አሻቀበ። ኢትዮጵያ ሂዱና በ8 ዓመት ታደሱ፣ ወጣቱኑ ይላሉ ፈረንጆቹ። ኒውዮርክ ታይምስ ስኩዌር ላይ የአዲሱን ዓመት መጥባት ወትሮም በየዓመቱ የምታበስረው ኳስ ከ141 ጫማ ወይም ከ43 ሜትር ከፍታ ቁልቁል ስትምዘገዘግ በዚህ ዓመት ጋዜጠኛነትንና ሐሳብን የመግለጽ ነጻነትን ከፍ አድርጎ በማክበር እሳቤ ውስጥ ልዩ ትርጉም ኖሯታል የዛሬዋ። ሌላም ኒውዮርክ ላይ ለመጀመሪያ ጊዜ የታየ ክንዋኔ ነበር። በአደባባዩ የተገጠገጠውን ሚሊዮን ነው የሚሉ አሉ ቁጥሩ ታዳሚ ደህንነት ለመጠበቅ አሉኝ የሚላቸውን ዐይኖቹን ሁሉ የከፈተው የከተማይቱ ፖሊስ ቅኝቱን ለማስፋት ድሮኖችን ተጠቅሟል። ለመጀመሪያ ጊዜ ከዋሽንግተን ዲሲ እና ከኒውዮርክ 2 ሰዓት ቀደም ብላ አዲሱን ዓመት ያስተናገደችው ግዙፏ የደቡብ አሜሪካዊቱ ብራዚል አትላንቲክ ዳርቻ ላይ ነው የተቀበለችው፣ ኮፓ ካባና ቢች። እዚያም ሀገሬውና ከዓለም ዙሪያ የፈረንጅ እንቁጣጣሽ ትንግርት ላይ የተኮለኮለ ሌላ ሚሊዮን ነበር አሉ። ይበልጣልም የሚሉ አሉ።
እዚህ አዲስ ዓመት ሳከብር የመጀመሪያዬ ነው። ሪዮ ግን 3 ጊዜ ነበርኩ። እዚህ የመጣሁት ሀገር ለማየት ለመዝናናትና ፈረንሳይ ውስጥ ገኖ በሚታወቀው የሪዮ አዲስ ዓመት አከባበር ላይ ለመገኘት ነው። ኮፖ ካባና ዳርቻ ላይ የሚተኮሰውን ርችት ማየት ፈረንሳይ ውስጥ እንደ አንዳች ሊሆን የማይችል ድንቅ አፈ ታሪክ ነው የሚወራው።
ፈረንሳዊቷ ቱሪስት ሞሪን ነች ከሪዮ ዴ ጃኔይሮና የኮፓ ካባና አዳሯ ካወራችው። በሌላ የዓለም ግንባር በሽብር ጥቃቶች ስትታመስ ባስተዋልናት፣ በጸረ መንግሥት ዐመፅ ስትናጥ በሰነበተችው ፈረንሳይ፣ በዋና ከተማይቱ ፓሪ ደግሞ በገናናው ሻምዘሊዜ ጎዳና ላይ ሺዎች ዳንኪረኞችና የአዲስ ዓመት ፌሽታ የሚንጣቸው ከአርክ ዶ ትራምፍ የድል ቅስት እንደማለት ነው አናት ላይ የሚፈነጠቁትን የሚዘሩትንና ሰማዩን የሚሞሉትን የብርሃን ኅብረ ቀለማት ለማየት ተገጥግጠዋል። እንዲያም ሆኖ ታዲያ ሰልፈኞቹ ቂማቸውን አልሻሩም። በዚያ ክብረ በዓል ውስጥም ቢሆን የተቃውሞዎቻቸውን መልእክቶች ሲያስተላልፉ አምሽተዋል። በርግጥ በሰላም ፕሬዚደንቷ ኢማኑኤል ማክሮንም የትናንትናውን የበዓል ስሜት የፈጠረውን የመረጋጋት ጠባይና የሕዝቡን የአዲስ ዓመት ጥሞና አላባከኑትም። የሕዝቤን ኑሮ ለማሻሻል የሚያስችሉ የተሻሉ ሥራዎችን ማሳየት እንችላለን ብለዋል። ሰውም ሰምቷቸዋል። ዓለም በ2019 እንግዲህ አንድ በሉ፣ አስተውሉ። መልካሙ ሁሉ ይሁን፣ መልካም ያልሆነ ምንም አይሁን።
ሰለሞን አባተን ለአዲስ ዓመት አከባበር ዝግጅቱ እናመሰግናለን። አድማጮች፣ የአዲስ ዓመት ዜማ ነው የምትሰሙት። ሳልሶል ኦርኬስትራ ይባላል። እንሆ
በፕሬዚደንት ትራምፕና የአስተዳደራቸውን የዕለት ተዕለት ውሎ እንዲሁም እንቅስቃሴ የሚዘግቡ ሪፖርተሮች መካከል ላለው ግንኙነት ትላንት ያበቃው 2018 ዓ.ም ሌላ የውጥረት የመካረርና የትንቅንቅ ዓመት ሆኖ ነው ያለፈው። ፕሬዚዳንቱ ጋዜጠኞችን የሕዝብ ጠላቶች እያሉ ነው የሚጠሩት። ፓትሲ ዊዳኩስዋራ የዋይት ሀውስ ሪፖርተራችን ነች። የታዘበችውን ያለፈውንም ትውስታዋን አቀናጅታ ተከታዩን የትራምፕና የሚዲያ ዓመት ማብቂያ አጠናቅራለች። ሰለሞን አባተ ይዞታል።
በ2018 ዓመተ ምህረት በተጠናቀቀው የአውሮፓ ዓመት ማለት ነው አጋማሽ አካባቢ አንድ የዜና ዘገባ ያናደደው ሰውዬ ብረት ጨብጦ ወደ ካፒታል ጋዜት ዝግጅት ቢሮ ሄደና 5 ሰው ገደለ። የጋዜጣው ሥራና ህትመት ግን ቀጠለ ይቀጥላልም።
What we do is vital to this country, vital to our way of life.
እኛ የምንሰራው ስራ ለዚህች ሀገር በጣም አስፈላጊ ነው። ለኛ የኑሮ ሁኔታ ያኗኗር ዘይቤ በጣም አስፈላጊ ነው።
የካፒታል ጋዜት አዘጋጅ ሪክ ሄትዘል ነው። ታይም መጽሔት እነዚህን የሜሪላንድ ግዛት ዋና ከተማ የአናፖሊሷ ካፒታል ጋዜት ባልደረቦች የሆኑ ሰማዕታት የዓመቱ ሰዎች ብሎ ካወጣቸው በ2018 ዓመተ ምህረት ውስጥ ከተገደሉና ከታሰሩ ሌሎችም ክቡራን ጋዜጠኞች መካከል አድርጎ አስፍሯቸዋል። የካፒታል ጋዜጣ አዘጋጅ ህትዘል ይቀጥላል።
The death of my friends changes all of our lives. People I think are more aware of the value of what we do.
የጓደኞቼ ሞት የሁላችንንም ህይወት ይቀይራል። የኛን ስራ ዋጋ ሰዎች ይበልጥ ይገነዘቡታል። ለዚያ ከፍተኛ ዋጋ እየከፈልን ይመስለናል።
ያ ዋጋ ደግሞ እያሻቀበ ነው። የትራምፕ ደጋፊዎች በሲኤንኤን የዜና አውታር ላይ ነው እርግማንና ጩኸት እያወረዱ ያሉት። ጥቅምት 16 2011 ዓመተ ምህረት በተደረገ የፕሬዚደንቱ የቅስቀሳ መድረክ ላይ ነው ያንን ጩኸት የምትሰሙት። ለዩናይትድ ስቴትስ በመላ ታሪኳ ውስጥ ለመጀመሪያ ጊዜ ጋዜጠኞች በዓለም ውስጥ እጅግ በበዛ ቁጥር የተገደሉባትና በዚህም ቀዳሚውን ቦታ ከያዙ ሀገሮች አንዷ እንድትሆን አድርጓታል። በድንበር የለሽ ጋዜጠኞች መዝገብ መሠረት በዚያው በጥቅምት ወር አንድ የትራምፕ ደጋፊ ለሲኤንኤን እና የፕሬዚደንቱ ቀንደኛ የፖለቲካ ነቃፊዎች ለሆኑ ሰዎች እቤቱ ያሰራቸውን ቦምቦች በፖስታ ቤት አድርጎ ላከ። ተቺዎች ታዲያ ለዚህ ሁሉ በተያያዥነት የሚከሱት ፕሬዚደንት ትራምፕን ነው። ባገኙት አጋጣሚ በተገኙበት መድረክ ፕሬሱን የሕዝብ ጠላት እያሉ ስለሚያብጠለጥሉ የሚዲያው ሥራ እኮ መንግሥትን በዐይነ ቁራኛ መከታተል ነው አሉ። ፈርስት አሜንድመንት ሴንተር ወይም የመጀመሪያው ማሻሻያ ማዕከል የሚባለው ተቋም ዋና ዳይሬክተር ላታኖት
But the media's role is just to be critical of the government. So it's troubling to characterize that.
የሚዲያው ሚና መንግሥትን መተቸት ነው። ይህ ደግሞ ሀገር እንዳለመውደድ ተደርጎ የመሳሉ ነገር እጅግ አሳሳቢ ነው።
የመጀመሪያው ማሻሻያ የመብቶች ድንጋጌ ተብሎ በሚታወቀው ማዕቀፍ ውስጥ ሐሳብን በነጻነት የመያዝና የማስተላለፍ መብትን የሚያረጋግጠው የዩናይትድ ስቴትስ ሕገ መንግሥት የመጀመሪያው አንቀጽ ነው። ፈርስት አሜንድመንት እየተባለ ይጠራል። የትራምፕ ንግግሮች ሁከትን ለመዝራት ምክንያት ሆነዋል እየተባለ የሚነሳውን ክስ ራሳቸው ፕሬዚደንቱ ደጋፊዎቻቸውም አይቀበሉትም።
The media's constant unfair coverage, deep hostility, and negative attacks.
የመገናኛ ብዙሃኑ ያልተቋረጠ ፍትሃዊ ያልሆነ ሽፋን፣ ጥልቅ ጥላቻና አሉታዊ ጥቃቶች የሚወስዱት ሰውን ወደ መከፋፈልና ጤናማ ንግግሮች እንዳይኖሩ ወደ ማድረግ ብቻ ነው።
በተለይ ሲኤንኤንን በተመለከተ ግን ትራምፕ እርምጃ ወስደዋል። ከዜና አውታሩ ጋዜጠኛ ጋር የተካረረ ምልልስ ውስጥ ከገቡ በኋላ የዋይት ሃውስ ቤተ መንግሥት መግቢያ ፈቃዱ እንዲነጠቅ አድርገዋል።
That's enough. Put down the mic.
Mr. President, are you worried about indictments coming down in this investigation?
CNN በሪፖርተሩ ላይ የተወሰደውን እርምጃ ተቃውሞ ክስ መሰረተና የጋዜጠኛው የቤተ መንግሥቱ መግቢያና በጋዜጣዊ መግለጫዎች ላይ የመገኘት ፈቃዱ እንዲመለስ በዳኛ ተወሰነ። ሌላው ችግር ሚስተር ትራምፕ መደበኛዎቹን የመገናኛ መስመሮች በመርገጥና ለማለፍ ትዊተርን የመጠቀማቸው ነገር መሆኑን የዋይት ሃውስ ሪፖርተሮች ማህበር ፕሬዚደንት ኦሊቨር ኖክስ ይናገራል።
You can talk to a very senior aide to the President of the United States and ask about a very serious, important piece.
የዩናይትድ ስቴትስ ፕሬዚደንት ከፍተኛ ረዳት የሆነን ሰው እጅግ በጣም ብርቱና አስፈላጊ የሆነ የፖሊሲ ጉዳዮችን አንስተ አስተዳደሩ ያንን ጉዳይ እንዴት እንደሚይዘው እንዲያብራራልህ ስትጠይቀው በንግግሩ መጨረሻ ላይ አየህ አለቀየው እኮ ስለዚህ ጉዳይ እስካሁን በትዊተሩ ያወጣው ወይም ያሳወቀው ነገር የለም ይላል።
በሌላ በኩል ደግሞ ፕሬዚደንት ትራምፕ ለሚዲያ እጅግ ቅርብ ከሆኑ ፕሬዚደንቶች አንዱ ናቸው ሲል ዋይት ሃውስ ይናገራል። እንዲያውም ከርሳቸው የቀደሙት ሁለት ፕሬዚደንቶች አሁን ትራምፕ ባሉበት ወቅት ላይ ሳሉ ያላደረጉትን 560 ጊዜ ከጋዜጠኞች ጋር በቀጥታ ተገናኝተዋል ሲል ዋይት ሃውስ ይናገራል። የቀደሙ አስተዳደሮች ቢያንስ ቃል አቀባዮቻቸው በየዕለቱ በሚባል ሁኔታ ለጋዜጠኞች ማብራሪያ ይሰጡ ነበር። ባለፈው የ2018 ዓመተ ምህረት ጥቂት ወራት ውስጥ ግን ዋይት ሃውስ በወር አንድ ጊዜ ሊባል በሚችል ሁኔታ ነው ለጋዜጠኞች መግለጫ ሲሰጥ የታየው።
ሰለሞን አባተን በድጋሚ ለዚህም ዘገባው እናመሰግናለን። አድማጮች፣ የአመቱ መገባደጃ ወይም አመቱን መለስ ብሎ መልከት የሚያደርጉ ቅንብሮች ይቀጥላሉ። ተከታዩም በሩሲያና በዩናይት ስቴትስ መካከል ያለ ግንኙነትን ይመለከታል። ሩሲያ በ2016 የዩናይት ስቴትስ ፕሬዚዳንታዊ ምርጫ ጣልቃ መግባቷን ተከትሎ በልዩ ምክር ቤቱ ወይም በልዩ መርማሪው ሮበርት ሙለር የሚመራው ምርመራ እያለቀ ባለው ትላንት በተጠናቀቀው 2018 ወደ ከፍተኛ ደረጃ መሸጋገሩ ተስተውሏል ይለናል የአሜሪካ ድምጽ ብሔራዊ ዘጋቢ ጂም መሎን ሪፖርት። ይህ የተያዘው ሂደት በቀጣዩ ዛሬ በጀመረው 2019ም በሌላ ከፍተኛ ምርመራ ሊቀጥል እንደሚችል ተገምቷል ይላል። ጂም መሎን ያጠናቀረውን የዚህን ዘገባ ዝርዝር አዲሱ አበበ ይዞ ቀርቧል።
እንደ አውሮፓውያን አቆጣጠር በ2018 ከነበረው የሩሲያ የክስ ምርመራ ጋር በተያያዘ አንዳንድ የትራምፕ ደጋፊዎች በፍርድ ቤትና ከፍርድ ቤት ውጭም መሰብሰብ ጀምረው ነበር። ከነዚህ መካከል የቀድሞ የብሔራዊ ደህንነት አማካሪ ማይክል ፍሌን፣ የቀድሞ የምርጫ ዘመቻ ኃላፊ ፖል ማናፎርት እና የፕሬዚዳንቱ የቀድሞ የሕግ ጠበቃ ማይክል ኮሆን ይገኙባቸዋል። የምርመራ ሂደት የተጧጧፈ በመሰለበት ወቅት እንኳ ፕሬዚዳንት ትራምፕ በ2016 የምርጫ ዘመቻ ወቅት ሩሲያ ጣልቃ መግባቷን የሚያመለክት መረጃ የለም በሚል ጸጥ ብለው ነበር።
On the Mueller situation we're very happy with what we are reading because there was no collusion whatsoever.
ሙለርን በሚመለከት በሚናነበው ነገር በጣም ተደስተናል። ምክንያቱም ምንም አይነት ጣልቃ ገብነት አልነበረም፣ ፈጽሞ የለም። አንድ የምፈልገው የመጨረሻ ነገር ቢኖር ሩሲያ በምርጫው ዘመቻ እንድትረዳን ብቻ ነው።
ተቃዋሚ ዲሞክራቶች የመወሰኛውን ዲሞክራቲክ መሪ ቻክ ሹመርን ጨምሮ በልዩ ካውንስለር ሮበርት ሙለር የሚመራውን ምርመራ በመደገፍ የጸና አቋም ይዘው ነበር።
They should not be able to end it. They should not be able to limit it. They should not be able to interfere with
ሊፈጽሙት ወይም ሊጨርሱት አይችሉም፣ ሊወስኑትም አይችሉም። ሙለር በምርመራው እየገፋበትና ትክክል የመሰለውን እያደረገ ባለበት ሁኔታ ጣልቃ ሊገባም አይችልም።
የፕሬዚዳንት ትራምፕ የቀድሞ ጠበቃቸው ማይክል ኮሆን በምርመራው ወቅት እንደ አዲስና ዋና ተዋናይ ሆነው ብቅ ማለታቸውን የሕግ ባለሙያው ዳግ ስፔንሰር ይናገራሉ።
What's happened since Michael Cohen has been cooperating with Robert Mueller is a lot more information related to the campaign.
ማይክል ኮሆን ከሮበርት ሙለር ጋር ሲተባበሩ የሆነው ነገር ምንድን ነው? ስለ ዘመቻው በርካታ መረጃ ተገኘ። በመጀመሪያ የተረዳ ነው ዘመቻውን በገንዘብ በመርዳት ረገድ የደንብ መተላለፍ ተከሰተ። ያም ከፕሬዝደንት ትራምፕ ጋር ግንኙነት አላቸው የተባሉ ሴቶች ከዘመቻው ገንዘብ እንዲከፈል መደረጉ ነው።
ከአመታዊው አጋማሽ ምርጫ በኋላ በተሽጎደጎደው የፍርድ ቤት እንቅስቃሴ ወይም በብዛት በታየው እንቅስቃሴ የሙለር የምርመራ ውጤት ወደ ከፍተኛ ደረጃ ደርሶ ወይም ተቃርቦ እንደነበረ ጂም ከስለር ተናግረዋል።
So we're now getting the big fish, people like Flynn, people like Roger Stone, Michael Cohen, the president's personal lawyer, who are either have turned on the president or are on the hot seat.
አሁን የተሟላ መረጃ አገኘን። ዋናውንና ቁልፉን ነገር ደረስንበት። እንደ ማይክል ፍሊን እና እንደ ሮጀር ስቶን ወይም የፕሬዝደንት ትራምፕ የግል ጠበቃ እንደ ማይክል ኮሆን የመሳሰሉት አንድም በፕሬዝደንቱ ላይ ፊታቸውን አዙረዋል ወይም የማይወጡት ጣጣ ውስጥ ገብተዋል። ስለዚህ ቀጣዮቹ 60 ቀናት እጅግ በጣም አስደሳች፣ ለፕሬዝደንቱ ግን መጥፎ አጋጣሚ ወይም መጥፎ ዜና ይዘው የሚወጡ ይሆናሉ።
የፕሬዝደንት ትራምፕ ሪፐብሊካን ደጋፊዎች ሴናተር ጆን ኬኔዲም ጨምሮ ምርመራው በቶሎ እንዲቋጭና እንዲጠናቀቅ መወትወት ጀምረዋል። ሪፐብሊካኑ ሴናተር ጆን ኬኔዲ
We do need to wrap it up. It's been what 17 months now and the American people
በቶሎ ማጠቃለል ይኖርብናል። ምንድነው ወደ 17 ወራት ተቆጣጥሩን። የአሜሪካ ህዝብ ምን እንደተፈጸመና ህጉን የጣሰው ህግ ተጥሶም ከሆነ ህጉን ማን እንደጣሰ የማወቅ መብት አለው።
የሩሲያው ምርመራ በ2019 አውሮፓውያኑ ዓመት ፍጻሜ ያገኝ ይሆናል። ከዚያ በኋላ ያለው የምክር ቤቱ ፈንታ ነው። ምናልባትም impeachment ማለትም ከስልጣን አውርዶ የመከሰስ መብትን መክፈፍ ይጨመርበታል ሲሉ የኦሃዮ ስቴት ዩኒቨርሲቲው የህግ ባለሙያ ሪክ ሳይመንስ ይናገራሉ።
The real ultimate question is a political one. Depending on what is in this report, what is the political fallout both with the American people?
እዚህ ጋር ክለኛውና ወሳኙ ነጥብ የፖለቲካ ጉዳይ ነው። ለአሜሪካ ህዝብና ለዲሞክራቶች ነገር ግን ደግሞ በተለይ ምክር ቤት ውስጥ ላሉት ሪፐብሊካኖች ፖለቲካዊ አንደምታው ምንድነው የሚለው ነው።
የሩሲያው የምርመራ ውጤት ምንም ይሁን ምን መጪውን 2020 ዓመተ ምህረት ፊት ለፊት ለሚጠብቁት ለፕሬዝዳንት ትራምፕም ሆነ ለዲሞክራቶች ከፍተኛ ፖለቲካዊ አንደምታ እንደሚኖረው አይተረጠረም።
አዲሱን ለዘገባው እናመሰግናለን። ትላንት ባበቃው በአውሮፓውያኑ ዓመት 2018 በዩናይትድ ስቴትስ ብዛት ያላቸው ሴቶች በብሔራዊ በክፍለ ሀገርና በከተማ ምክር ቤቶች ምርጫ ካሸነፉ በኋላ የሴቶች ዓመት ተብሏል። ከዚህ ተወዳድሮ ካሸነፉ የተለያዩ ቡድኖች መካከል የትራምፕን አስተዳደር ፖሊሲዎች በመቃወም ወደ ፖለቲካው ዓለም ለመጀመሪያ ጊዜ የገቡ ይገኙባቸዋል። የአሜሪካ ድምፅ ዘጋቢ ጀሪዝመን ወኒ ወደ ኋላ መለስ ብላ አሜሪካውያን ሴቶች ወደ ፖለቲካው ዓለም በብዛት እንዲገቡ ያደረጋቸውን ምክንያት ትመረምራለች። ሰለሞን ክፍሌ ያቀርበዋል።
በአዲሱ ዓመት 2019 አዲሱ የጃንዋሪ ወር ላይ በዩናይትድ ስቴትስ ምክር ቤት አዳዲስ ሰዎችን እናያለን። በ2019 የሴቶች ምክር ቤት አባላት ቁጥር ከመቼውም ጊዜ የበለጠ በመሆን ሬኮርድ ይዛል። 126 ሴቶች ይሆናሉ በአዲሱ ፓርላማ ቃለ መሐላ ፈጽመው ወንበር የሚይዙት። ከዶናልድ ትራምፕ አስተዳደር መጀመሪያ ቀናት አንስቶ ፕሬዝደንቱ ስለ ሴቶች የሚሰጧቸው አስተያየቶችና ያስተዳደራቸው ፖሊሲዎች ናቸው በብዙ ሺህ የሚቆጠሩ ዜጎችን አደባባይ ለተቃውሞ ያስወጣው። ሌሎች በአማካይ ጊዜ ምርጫው ወቅት ቤት ለቤት እየዞሩ ለለውጥ ቅስቀሳ አካሂደዋል፣ ጥያቄ ማቅረባል። በቨርጂኒያ ዩኒቨርሲቲ የፖለቲካ ተንታኝ የሆኑት ጊያና ማኪ
We saw with the women's march in January of 2017 the beginning of this kind of energy, this focused activism for many people
2017 ዓመተ ምህረት ያየነው የሴቶች ሰልፍ ለዚህ መሰሉ እንቅስቃሴ ጅማሮ ነበር። ለብዙ ሰዎች በተለይ በትራምፕ አስተያየት ለተቆጡ ሴቶች ይህ የተቃውሞ ሰልፍ ወሳኝ ነበር።
በትራምፕ አስተያየቶችና በአስተዳደራቸው ፖሊሲዎች ላይ ተቃውሞ ለማሰማት ከወጡ ሰልፈኞች በተጨማሪ በስራ ላይ የሚደርሱ የጾታ ጥቃቶችና ወከባን የሚቃወሙ ወገኖችም አደባባይ ወጥተዋል። ይህ ጉዳይ በብሔራዊ ደረጃ ክርክሮችን ከማስነሳቱም ሌላ ሚቱ የተሰኘውን እንቅስቃሴ ጭሯል። ሚቱ እንቅስቃሴ በአንድ ወቅት አሜሪካዊው አባት በመባል የተደነቀውን የቴሌቪዥን ተዋናይ ቢል ካዝቢን ጨምሮ በደርዘኖች የተቆጠሩ ወንዶችን ለፍርድ በማቅረብ እንዲቀጡ አስችሏል። ቢል ካዝቢ በአሁን ወቅት በእስር ላይ የሚገኘው ከዓመታት በፊት ሴቶችን በኃይል እየጎተተ ወሲባዊ ጥቃት ፈጽሟል ተብሎ በቀረበበት ክስ ወንጀለኛ መሆኑ በመረጋገጡ ነው። ከኮስቢ ከሳሽ አንዷ ሊሊ በርነርድ ትባላለች።
የኮስቢ መታሰር ወሲባዊ ጥቃት ሰለባዎች በሙሉ ድል ነው።
የዩናይትድ ስቴትስ ብሔራዊ የጂምናስቲክ ቡድን ሐኪም ላሪ ናስር ከ100 በላይ የሚሆኑ ልጃገረዶችን እያስገደደ በመድፈር ወደ እስር ቤት ከተላኩ ወንጀለኞች አንዱ ነው። በናስር ከተጠቁ ሰለባዎች መካከል የኦሎምፒክ ሜዳሊያ ተሸላሚዎችም ይገኙበታል። ጆርደን ዋይበር አንዷ ናት።
ከሰለባዎቹ አንዷ ብሆንም ቀሪ ሕይወቴን ሁሉ ይህንኑ ተሸክሜ መኖር አልፈልግም።
ፕሬዚደንት ዶናልድ ትራምፕ ለጠቅላይ ፍርድ ቤት በዳኝነት ያቀረቧቸው ብሬት ካቫኖም ወሲባዊ ጥቃት በመፈጸም ወንጀል ተከሰዋል። ከከሳሾቻቸው አንዷ ክሪስቲን ብሌሲ ትባላለች።
አስገድዶ ሊደፍረኝ እንደነበረ አመንኩኝ። እርዳታ ለማግኘት ስልም ጮኩኝ።
ለጠቅላይ ፍርድ ቤቱ ዳኝነት በእጩነት የቀረቡት ብሬት ካቫኖ ይመልሳሉ።
በእርሷም ላይ ሆነ በሌላ በማንኛውም ሴት ላይ ይህን አላደረግኩም። እኔ እንደዚያ አይነት ሰው አይደለሁም።
ብሬት ካቫኖ ይህን መሰሉ ክስ ይቅረብባቸው እንጂ ታዲያ በዩናይትድ ስቴትስ ምድር የትልቁ ፍርድ ቤት ዳኛ ከመሆን አላገዳቸውም። በእርሳቸው ላይ የቀረቡ ክሶች ግን በሴቶች መብት ዙሪያ ሲካሄድ የቆየውን ክርክር ይበልጥ አጋግሎታል። ሬቤካ ትሬስተር የሚቱ እንቅስቃሴ መሪ ናቸው።
በአሜሪካ ታሪክ ሁሉም ሴቶችን ከቤት ያስወጣ፣ ወደ ፖለቲካው ዓለም ያስገባው በእኩልነት መጥፋት ምክንያት የሚቀሰቀሰው ቁጣ ነው።
የዚያን መሰሉ ቁጣ ውጤት ታዲያ ምን ሆነ? ተንታኞች በአማካይ ጊዜ ምርጫ ከዚህ ቀደም ያልታየ የመጀመሪያ የሆነው የሴቶች ድል ተመዘገበ ይላሉ። የአሜሪካ ዩኒቨርሲቲዋ ሞሊ ኦሩክ
ድምፅ ሰጪዎች የሚወክሏቸውንና አሜሪካውያንን የሚመስሉ መሪዎችን የመምረጥ ዕድል አገኙ። ለምርጫ ከቀረቡት የተለያዩ እጩዎች መካከል አፍሪካውያን፣ አሜሪካውያን፣ ህንድ አሜሪካውያን፣ የላቲን አሜሪካ ዝርያ ያላቸውና የተመሳሳይ ጾታ ጋብቻ ፈጻሚዎች ይገኙበታል።
ኦሩርኬ አክለውም መራጮች በተለይ በአብላጫው ድምፅ የሰጡት ለሴቶች ሲሆን ከእነዚህ መካከል ለመጀመሪያዎቹ ፍልስጤማዊ አሜሪካዊና የሶማሌ አሜሪካዊ ነው ብለዋል። እነዚህ ሁለት ሴቶች በዩናይትድ ስቴትስ የተወካዮች ምክር ቤት የመጀመሪያዎቹ ሙስሊሞች መሆናቸውንም ኦሩርኬ አስረድተዋል።
መራጮች ላለፉት በርካታ ዓመታት በዋሽንግተን አሰራር ሲያዝኑ ቆይተዋል። ለዚህ አንዱ ምክንያት መምራት የሚችሉት እነዚያው በምክር ቤት ለረጅም ጊዜ የቆዩ ሰዎች መስለው መቅረባቸው ነው።
አሁንም ግን በዋሽንግተኑ ፖለቲካ አብዛኞቹ ተዋንያን ወንዶች ናቸው። ዛሬ በዩናይትድ ስቴትስ የተወካዮቹ ምክር ቤት የሴቶቹ ቁጥር 1/4 ብቻ ሲሆን ከአጠቃላይ ሕዝቡ ግን 51% ይይዛሉ። አሁን ጉዞው ወደፊት ረጅም ቢሆንም ታዲያ የሴቶች ዓመት ሰኞ ከሚያበቃው 2018 በኋላም ሊዘልቅ እንደሚችል ለሴቶች መብት መከበር የቆሙ ወገኖች ይተነብያሉ።
ሰለሞን ክፍሌን ለቅንብሩ እናመሰግናለን። አሁን ወደ ሳምንታዊው ሐኪሞን ይጠይቁ። በልማድ የስኳር በሽታ በሕክምናው የእንግሊዝኛ አጠራር ዳያቤትስ በመባል የሚታወቀው በሽታ ዙሪያ ትኩረት የሚያደርግ ቅንብር ነው። አሉላ እንግዲህ ያንተ ፕሮግራም ነው።
አመሰግናለሁ አዳነች። ድምፅ አልባው ወረርሽኝ የሚል ቅጽል የተሰጠው ይህ ህመም በኢትዮጵያ ያለውን ገጽታ የሚመለከት አዲስ ጥናት ጀምሮ በህመሙ አሳሳቢ ገጽታና ስርጭት ዙሪያ ከዶክተር ኤልያስ ሰይድ ሲራጅ በዚህ በዩናይት ስቴትስ የምስራቃዊ ቨርጂኒያ ዩኒቨርሲቲ የህክምና ትምህርት ቤት የህክምና ፕሮፌሰርና የስኳር በሽታና የኢንዶክሪኖሎጂ ህክምና ክፍል ዲሬክተር ጋር የጀመርነው ቃለ ምልልስ ነው። በቀደመው ዝግጅታችን ልባት ባደረግኩበት ጥያቄ እንደረደራለሁ። ፕሮፌሰር ኤልያስ ቀደም ብሎ አሃዞችን ሲነግሩን ለቅድመ ስኳር ህመም የተጋለጠውን ህዝብ ቁጥር ጨምሮ 5% በቀጥታ ለስኳር የተጋለጡ ሰዎች እንደመሆናቸው ከህብረተሰቡ 1/5 የሚመለከት የህመም ጉዳይ ሊሰጠው የሚገባ ትኩረት አሳሳቢነቱ ግልጽ የሆኑን ያህል እንዴት ነው ይሄ ቁጥር በአንድ ጊዜ የተደረሰበት? ከዚህ ቀደም ከነበረን የአኗኗር ዘይቤ በመለወጡ ከዚህ ቀደም የተሰሩት ጥናቶች በበቂ ደረጃ አለማሳየታቸው ሁለቱም ምንድን ነው የሚታዩት እንዲህ የገዘፈ ቁጥር ለመከሰቱ?
አይ ቲንክ ሁለቱም ያልካቸው ይመስሉኛል። አንዱ በቂ የሆነ ዴታ የምንለው በእንግሊዝኛ
አሃዛዊ መረጃዎች
አልነበሩንም። ዝም ብሎ በግምት ነበር። አሁን ትንሽ አሃዛዊ መረጃዎች መምጣት እየጀመሩ ነው። ገና ጅምር ላይ ነው ያለነው አሁን። እሱ አንዱ ነው። ሁለተኛው ግን ኢትዮጵያ ውስጥም ሌሎች አፍሪካ ሀገሮችም ያለ ባለፉት ሁለት ትውልዶች ጄኔሬሽን የአኗኗር ዘይቤ እየተቀየረ ነው። የብዙ ሰው ምንድን ነው ወደ ከተማ የመምጣት ከተማ ውስጥ የመኖር ከተማ ሲመጣ ደግሞ የጉልበት ስራ ሳይሆን የጉልበት ያልሆነ ስራ ብዙ ሰው ይሰራል። ብዙ እንቅስቃሴ የማይጠይቅ በዛ ላይ ሀብት ከማካበት ጋር ተያይዞ የሚመጣ ከመጠን በላይ የሆነ ምግብ የመብላት በተለይ ሀገራችን ውስጥ ደሀ ህብረተሰብ ከመውጣታችን ጋር የተያያዘ አንድ ሰው ጥሩ ስራ ነው ሲመቸው ቅቤ ካልተበላ ስኳርና ኬክ ካልተጨመረበት እንደ ባህል ተደርጎ የእንቅስቃሴ አለመኖር የምግብ አበላል መጠኑም እንደገና ደግሞ ይዘቱም ቀስ እያለ መቀየር እነኚህ ነገሮች ተደምረው የስኳሩን እንትን ያመጡት ነው። በዛ ላይ ደግሞ መረሳት የሌለበት የህዝብ ቁጥር እየጨመረ ነው ኢትዮጵያ ውስጥ በየአመቱ ከ2-3% መሰለኝ። ስለዚህ የስኳር በሽተኞች ቁጥር የዛን ያህል እየጨመረ ይሄዳል እና የተለያዩ ነገሮች ነው እንግዲህ የስኳሩን መጨመር የሚያመጡ ያሉት። ያው እንዳልነው የተቀነባበረ አያያዝ የሚጠይቅ ጉዳይ ነው። እያንዳንዱ ሰውም ለየራሱ ማድረግ ያለበት ነገር አለ። በመንግስት ደረጃ ደግሞ መደረግ ያለባቸው ነገሮች አሉ። ሚዲያም እንደዚህ አይነት ነገሮች ላይ በጣም ትኩረት መስጠት አለባቸው። ምክንያቱም እንዳልከው ወደ 20% የሚሆን ሰው ኢትዮጵያ ውስጥ ስኳር ወይም ቅድመ ስኳር አለው ከተባለ በጣም ብዙ ሰው ነው እና ብዙ ስራ ይጠበቃል ለማለት ነው።
ይሄ ብዙዎችን የሚያሳስብ ህመም ብዙ ጣጣም ያመጣል ተብሎ የሚፈራ ቀደም ብሎ አንዳንዶችንም ተያያዝ ችግሮች ከስኳር በኋላ የሚመጡትን ጠቃቅሰዋል። እርሶ እስከሚረዱት ድረስ የኑሮ ዘይቤ በምን መልኩ አዋጥቷል ለዚህ ህመም ይበልጥ እንድንጋለጥ አድርጓል ሲባል አመጋገብን እንደዋናው ገልጸዋል። ምናልባትም ለዛ የምንጋለጥበትን ሁኔታ በመቀነስም ጭምር እንዲረዱ የሚመክሯቸውን አክለው የቱ ጋ ነው እንደው ሰዎች በራሳቸው የሚያደርጉት በሌላ ማንም ሳናሳብብ በራሳችን በአቅማችን የምናደርጋቸው ነገሮች የትኞቹ ናቸው ለሚል ጥያቄ ምን ይመክራሉ?
እያንዳንዱ ሰው እንግዲህ ማድረግ የሚችለው ስኳር እንዳይዘው ስኳርም ከያዘው እየተባባሰ እንዳይሄድ የተወሰኑ ነገሮች ማድረግ ይቻላል። አንዱ ምንድን ነው? ምግብ በምግብ እንጀምር። እንግዲህ በምግብ ምንድን ነው ቅድምም ሜንሽን አድርጌ ነበረ ይሄ ሶፍት ድሪንክ የምንላቸው ነገሮች ኢትዮጵያ ውስጥ
የለስላሳ መጠጦች
ኮካኮላ፣ ፋንታ የመሳሰሉት በጣም ብዙ ስኳር ነው ያላቸው። ተደምረው ውፍረትን የማምጣት ችሎታ አላቸው። በዛ ላይ ብዙ ጣፋጭነት ያላቸው ነገሮች ስኳር፣ ኬክ የመሳሰሉ ነገሮችም ተመልሰው ክብደትን የመጨመር አላቸው። ሌላው ደግሞ ቅባት እና ስጋነት ያላቸው ምግቦች። እንግዲህ ምንድነው እነዚህ በሙሉ ክብደትን ነው የሚያመጡት። ከዛ በኋላ ክብደት ነው ስኳርን የሚያመጣው። በተለይ የሆድ ላይ ያለው ክብደት ወይም ቦርጭ ይሄ ነው እንግዲህ ዋና የስኳር ምስጢሩ። እና ምንድነው አመጋገቡን እንግዲህ ይሄንን አንድ ሁሉን ነገር በመጠን ማድረግ፣ በተለይ የስኳርነት ያላቸው የቅባትነት ያላቸውን ነገሮች መቀነስ፣ የስጋነት ባህሪ ያለውንም ነገር መቀነስ። ተመልሰን ወደ ሽሮና ወደ ክክ ብንገባ ጤነኛ ነው የምንሆነው። እዚህ ሀገር ሚኖር አበሻ ብዙ ክክና ሽሮን ተመልሶ መውደድ ጀምሯል። የደህነት ምልክት
ይመስሉ ነበር
እና የምግብ ለውጥ ይጠይቃል። በዛ ላይ ደግሞ የመጠን የምግብ መጠን አንዳንዴ ደግሞ ጥሩ ምግብ እንበላ መጠኑ ያን ያህል አያስፈልገንም። ይሄ አንዱ ነው። ሁለተኛው እንቅስቃሴ ያስፈልጋል።
የአካል እንቅስቃሴ
ይሄ እንትንም ሊሆን ይችላል ዝም ብሎ ኃይለኛ እንትንም ወክ ማረግም ሊሆን ይችላል።
በእግር መሄድ
ወጥቶ የቤተ አካባቢ ሁለት ሶስት ዙር በእግር ቢከድ you know 30 ደቂቃ 40 ደቂቃ በዛ ማሳለፍ ይችላል በየቀኑ። ከመሮጥ የሚችሉ ደግሞ መሮጥ you know ዋናም የሚችሉ ዋና ብስክሌትም የሚያረጉ ብስክሌት። ይሄን እንቅስቃሴ እንግዲህ ምንድነው ድሮ you know ህብረተሰባችን ከግብርና ነው እንግዲህ ኦሪጅኔት ያደረገው የተነሳ ነውና እዛ እናረገው የነበረውን እንቅስቃሴ በዚህን ተካዋለን ማለት ነው። ሶስተኛው ከሁለቱ ጋር የተያያዘ ነው ክብደታችንን መቆጣጠር። ይሄ ባህልም ለው የባህልም ለውጥ ይጠይቃል። ኢትዮጵያ ውስጥ ትንሽ ወፈር ካልክ ተስማምቶሃል ትባላለህ። ትንሽ ከሳካልክ ደግሞ ምንነካህ ምንድነው ይሄ ነው
ተጎሳቆልክ ይባላል።
ይሄ ነገር መቀየር አለበት። በጤንነት እስከ ከሳ ድረስ አንድ ሰው ያው በበሽታ ከከሳ እንግዲህ ሌላ ጉዳይ ነው። በጤንነት በፍላጎት ከከሳ ድረስ እንደ ጥሩ መታየት አለበት። መወፈር ደግሞ እንደ መጥፎ መታየት አለበት። ይሄ ነገር እንግዲህ ትምህርት የሚጠይቅ ነገር ነው፣ ጊዜ የሚጠይቅ ነው። ግን እያንዳንዱ ሰው ይሄንን ማረግ ይችላል።
ፕሮፌሰር ኤልያስ እንደው ይሄ የአመጋገብና የኑሮ ዘይቤን የሚመለከት ጥያቄ ቶሎ የሚያበቃ አይመስልም። ቅድም የዘረዘሯቸው አብዛኞቹ ከከተማ ያኗኗር ዘይቤውን ያመጋገቡን የአካል እንቅስቃሴውን ከከተሜ የቀመስነት ወይም የከተማ ውስጥ የሩጫ ኑሮ ጋር ይዛመዳሉ። አንዳንዶቹ የምግብ አበላል በተለይ ደግሞ በውጭው ዓለም በፋብሪካ ተመርተው ታሽገው የሚመጡ የታሸጉ ምግቦች ልበላቸው የታሸጉ ምግቦች ጋር የመያያዙ ዜና ብዙ ጊዜ ይነገራል። የከተሜ አኗኗር ተፈጥሮ ጋር የተያዘውን ከጓሮ የተቀጠፈውን አትክልት ማግኘት ለሚችል ነው ውድ ሊሆን እንደሚችል የኑሮ ውድነት መኖሩን እንረዳለሁ። ነገር ግን እሱን ከመምረጥ ጣፈጥ ብሎ ሱቅ የሚሸጠውንና ፈጥኖ የሚደርሰውን ነገር የመምረጥ ዝንባሌ አለ። እዚህ ጋር ያለውን ልዩነት ካለማወቃችንም ጋር ሊዛመድ ይችላልና ቀደም ብለው በጀመሩት ትንተና የውይይታችን መቋጫ ቢያደርጉት።
ጥሩ ነጥብ ነው ያመጣኸው። ይሄ እዚህም ራሱ አሜሪካ ውስጥ በጣም አወያይ የሆነ አርዕስት ነው። ምንድን ነው እንግዲህ ቴክኖሎጂ ብዙ ጥሩ ነገር አምጥቶልናል። እህል በፍጥነት ነው የሚመረተው፣ ብዙ ነው የሚመረተው የመሳሰሉ ነገሮች። የዛን ያህል ደግሞ ብዙ ምግቦች በጣም ብዙ ፕሮሰስ እንለዋለን በእንግሊዝኛ ፕሮሰስ ሲሆኑ ወይም ደግሞ ምግቦቹ በጣም ብዙ የመፈጫጨት አይነት ስራ ሲሰራባቸው ጥሩ ነገርን ነው
ያጣሉ
እና ግን ይጣፍጣሉ። እንደሚጣፍጥ አድርገው ነው የሚሰሯቸው በቆርቆሮ በምናምን ሲያስቀምጧቸው እና ቶሎ ይበላሉ፣ ሰው ይበላዋል፣ አመቺ ናቸው። ግን ሞር ለውፍረት የመዳረግ ነገር አለ። ይሄ ስል ይህ ነው የታሸገ ነገር አትብሉ ማለት አይደለም። ግን ሲቻል በተቻለ መጠን ተፈጥሯዊ የሆኑ ምግብ መብላት አስፈላጊ ነገር በሙሉ የያዙ ስለሆኑ ለጤናማ ለሆነ አመጋገብ ያግዛሉ ባይ ነኝ። ምን እንዳላቸው የሚታወቅበት እንትን ጥሩ ነው። አንድ እዚህ ላይ ለመጨመር በተለይ የተወሰኑ አይነት የቅቤና የዘይት ዘሮች ነበሩ እዚህ አሜሪካ ውስጥ መጥፎ ተብለው ዩ ኖ እንዳይወሰዱ የተባሉ ከልብ በሽታ ጋር የመያያዝ መልክ ስላላቸው እና ኢትዮጵያ ውስጥ አንዳንድ ጊዜ የተለያየ አይነት ዘይቶች አሉ ከተለያየ ቦታ የሚመጡ እና እነሱም ጋር አንዳንዴ እኔ ጥያቄ አለኝ። እርግጠኛ አይደለሁም ኮንተንታቸው ምን እንደሆነ ምን አይነት ዘይቶች እንደሆኑ እና ይሄ እነኚህ ነገሮች በጊዜ የጤና ጥበቃ ሚኒስትርም የሚመለከታቸውም እያየዋቸው የሚሄዱ ነገሮች ናቸው። ግን እንዳልኩህ ብዙ ስራ ይጠበቃል እነኚህን ነገሮች ለመቆጣጠር።
ግሩም ፕሮፌሰር ኤልያስ ሰይድ ሲራጅ፣ ይሄ ቀደም ብሎ የሰጡት መንገድ ጥቆማ ለኢትዮጵያ የሙያ አጋሮቹ ይልቁንም ደግሞ በኃላፊነት ላይ ላሉት ላቅ ያለ ድጋፍ የሚያገኙበትን መንገድ እገዛም ፈተናም ጭምር የሰጣቸው ይመስለኛል የተለየ ትኩረት እንዲደረግበት። በዚህ በዩናይትድ ስቴትስ በቨርጂኒያ ክፍለ ግዛት ከምስራቃዊ ቨርጂኒያ የሕክምና ትምህርት ቤት የኢንዶክሪንና የስኳር ሕክምና ክፍል ዲሬክተር እንዲሁም የሕክምና ፕሮፌሰር ለሰፊው ሙያዊ ትንታኔው ለጊዜው አመሰግናለሁ። እግዜር ይስጥልኝ።
አመሰግናለሁ አሉላ።
አድማጮች፣ የምሽቱ ፕሮግራማችን እዚህ ላይ አብቅቷል።
የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም፣
ደህና ደሩ። Thank you.